የአሜሪካ ድምፅ ራዲዮ ጣቢያ ነው። ቦርዱን ይልበለው።
Our international credibility is very important. Wherever I have been over the last 100 days, I have sensed
ተአማኒነታችንን በዓለም አቀፍ ደረጃ የመጠበቃችን ነገር በጣም አስፈላጊ ነው። ባለፉት 100 ቀናት የተረዳሁትም ለዚህ የምንሰጠውን ዋጋና ክብር ነው።
የአፍሪካ ባለም አቀፍ መድረጎች ተቀባይነት መጨመርን አስመልክቶ ዛሬ ከተከፈተ ስብሰባ ላይ ሊቀመንበሩ ሙሳ ፋቂ እንዳሉት በአፍሪካ አንድ ድምጽ ለመናገር የወሰደችውን ውሳኔ የሚጻረሩ አካሄዶች አሁንም ይታያሉ ይላል። በአብይ ርዕሳችን እንመለከተዋለን። ክፍያ የተባለው ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመሆን ይፋ ያደረገው አገልግሎት በቅርቡ በኢትዮጵያ እንደሚጀምር ከዚያም በሌሎች አፍሪካ ሀገሮች እንደሚቀጥልም ተገልጧል። ይህንንም በመጽሔቱ ይዘናል።
ጤና ይስጥልን አድማጮች፣ እንደምን አመሻችኋል? ዛሬ አርብ ሰኔ 23 2009 ዓ.ም ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና
በውጭ የሚኖሩ ኢትዮጵያውያን በሀገር ውስጥ ላሉ ወዳጅ ዘመዶቻቸው ውሃ፣ መብራትና ስልክ የመሳሰሉ ክፍያዎችን በቀጥታ መክፈል እንዲችሉ የሚያስችላቸው አገልግሎት ሊጀመር ነው። ቀደም ሲል እንደተገለጠው ክፍያ የተባለው ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመሆን ይፋ ያደረገው ይህ አገልግሎት በቅርቡ በኢትዮጵያ እንደሚጀመር ከዚያም በሌሎች የአፍሪካ ሀገሮች እንደሚቀጥል ተገልጧል። ዘገባ ወደ ኋላ ላይ ይኖረናል። የፌዴራል አቃቤ ሕግ እነ ኦልያድ በቀለ በሚል መዝገብ ከኦነግ አመራር አባላት ጋር ግንኙነት በማድረግ አባላትን በመመልመልና ሌሎችንም ድርጊቶች በመፈጸም የጸረ አዋጁን ድንጋጌዎች ጥሰዋል ሲል 7 ወጣቶችን ከሷል። ፍርድ ቤቱ የተከሳሾቹን የክስ መቃወሚያ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዘገባ ልኮልናል።
ጠቅላይ አቃቢ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ባቀረበው የክስ ማመልከቻ 7 ተከሳሾች የመደበኛውን የወንጀል ሕግና የጸረ ሽብር አዋጁን የተለያዩ ድንጋጌዎችን እንደጣሱ ይናገራል። በተለይም በ2001 ዓ.ም የወጣውን የጸረ ሽብር ሕግ በመተላለፍ በዋና ወንጀል አድራጊነትና ወንጀሉ የሚያመጣውን ውጤት በጋራ እንደተቀበሉም ይጠቁማል። በዚህም በተወካዮች ምክር ቤት አሸባሪ ከተባለው የኦነግ አመራር አባላት ጋር ግንኙነት በማድረግ አባላትን ለተለያዩ ዓላማ መመልመላቸውን፣ ከአመራር አባላቱም ለዓላማቸው ማሳኪያ በስም በተጠቀሱ ባንኮች ገንዘብ ሲቀበሉና ሲያከፋፍሉ እንደነበረ፣ ከኦነግ አመራር አባላት ተልእኮ በመቀበል በተለያዩ የኦሮሚያ አካባቢዎች አመፅን የሚቀሰቅሱ ቃለ መጠይቆችን በማድረግ ዜና ፕሮግራምና አመፅ ቀስቃሽ ናቸው የተባሉ የኦነግ ባንዲራ፣ የኢሬቻ በዓል ትዕይንቶች የተካተቱባቸው በቪዲዮ ምስል የተቀነባበሩ ዘፈኖች ያሰራጩ እንደነበረ፣ እነዚህን ዜናዎችና ሙዚቃዎች በስም ለተጠቀሱ የኦነግ አመራር አባላት በኢሜይል መላካቸውን፣ ተቀባዮችም በዩቲዩብ እና በተለያዩ ማህበራዊ ድረገጾች እንዲሰራጩ ማድረጋቸውን ክሱ ይዘረዝራል። በአጠቃላይ ሰገሌ ቄሮ ቢሉስማ ኦሮሞ ለተባለው የሬዲዮ ፕሮግራም ዜና፣ ቃለ ምልልስ፣ አመፅ ቀስቃሽ የተባሉ በምስል የተቀነባበሩ ዘፈኖች ተከሳሾቹ ይልኩ እንደነበረ የአቃቢ ሕግ ክስ ያስረዳል። ከዚህም ባሻገር ተከሳሾቹ ውጭ ሀገር ለሚገኙ የኦነግ አመራር አባላት የተለያዩ መረጃዎችን በኢሜይልና በስልክ ይሰጡ ነበር ሲል አቃቢ ሕግ አጠቃላይ ክስ መስርቶባቸዋል። ተከሳሾቹ በበኩላቸው ከታሰሩ ከዘጠኝ ወራት የማያንስ ጊዜ እንዳለፈ አመልክተው በዚህ ጊዜ ሁሉ ምንም አይነት ክስ ሳይመሰረትባቸው እንደቆዩና ይህም የጸረ ሽብር አዋጁን ድንጋጌ የጣሰ ድርጊት እንደሆነ ገልጸዋል። ከ7 ወጣት ተከሳሾች 5 ወንዶች ሲሆኑ 2 ሴቶች ናቸው። ከእነዚህም አንዳንዶቹ ዘፋኞች፣ የፊልም ዳይሬክተር እና በግል ስራ የሚተዳደሩ እንደሆኑ ከማመልከቻው ማወቅ ይቻላል። ፍርድ ቤቱ ተከሳሾቹ ወደ ማረሚያ ቤት ተላልፈው ጉዳያቸውን ከዚያ እንዲከታተሉ አዞ የክስ መቃወሚያቸውን ለመቀበል ለሐምሌ 7 ቀን 2009 ዓ.ም ተለዋጭ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሰሜናዊ ምስራቅ ሶማሊያ ክልል ፑንትላንድ ውስጥ 7 የአልሻባብ ነውጠኞች የተባሉ ዛሬ በጥይት መደብደባቸው ተነገረ። የፑንትላንድ ወታደራዊ ጦር ፍርድ ቤት አቃቢ ሕግ አብዱላሂ ሄርሺ ኤልሚ በንባብ ባሰሙት የክስ ዝርዝር 7ቱ ሰዎች በተካፈሉባቸው በግድያና በሽብር ተግባሮች ሁሉ ጥፋተኞች መሆናቸውን የገለጡት፣ ከ7ቱ አንደኛው ጥፋተኝነቱን አምኗልም ተብሏል። 5ቱ ሰዎች ባለፈው ሚያዝያ ወር ቦሳሶ ውስጥ የተያዙ ፈንጂዎችን ወደ ከተማ ለማስገባት ሲሞክሩ እንደነበርም ተገልጧል። የሰብአዊ መብት ተሟጋቹ አምነስቲ 2ቱ የ14ና የ17 ዓመቶቹ ተከሳሾች ክሳቸው ለአካለ መጠን ያልደረሱ ወጣቶችን በሚዳኙበት ፍርድ ቤት እንዲታይ ጠይቋል። ይህ በእንዲህ እንዳለ ዛሬ ሰሜናዊ ምዕራብ ሞቃዲሾ ላይ የደረሰ የቦምብ ፍንዳታ አንድ የጦር መኮንን ሲገድል ሌላውን ማቁሰሉም ተነግሯል።
ደቡብ ሱዳን በአሁኑ ወቅት ከረሃብተኛ አገሮች ተርታ ባትሆንም በዚያች አገር ያለው የሰብአዊ እርዳታ ሁኔታ ግን አስከፊ መሆኑን ዓለም አቀፎቹ የቀይ መስቀልና ቀይ ጨረቃ ማኅበራት አስጠነቀቁ። የደቡብ ሱዳን መንግሥትና የተባበሩት መንግሥታት እንደ አውሮፓ አቆጣጠር ባለፈው ሰኔ 21 ቀን በደቡብ ሱዳን ዩኒቲ ግዛት አካባቢ ረሃብ የለም ማለታቸው አይዘነጋም። ሁለቱ ማኅበራት ግን ሁኔታው ዛሬም አስጊ ነው ይላሉ። በደቡብ ሱዳን የተባበሩት መንግስታት ቢሮ ኃላፊ ማይክል ቻርልስ
We have over 1.7 million people that are at the brink of famine and really you know the lifting of the famine
በተጠቀሱት አካባቢዎች ወደ 17 ሚሊዮን ህዝብ የረሃብ አደጋ አፋፍ ላይ መሆኑን አረጋግጠናል። ስለዚህ የረሃብ አስጊነቱን ማስጠንቀቂያ ማንሳቱ ትክክል አይደለም። ህዝቡም ባለፈው በድርቅ ወቅትና በአሁኑ ሰዓት ያለውን ልዩነት ማጤን አልቻለም።
እናም የደቡብ ሱዳን የድርቅ ሁኔታ ዛሬም አሳሳቢና አደገኛም ነው ብለዋል ቃል አቀባዩ ቻርልስ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ጣሊያን ከሰሜን አፍሪቃ ሜዲትራኒያንን ባህር አቋርጠው በየቀኑ የሚጎርፉ በብዙ ሺዎች የሚቆጠሩ ፍልሰተኞችን መቀበል በቀጠለችበት በአሁኑ ወቅት የአውሮፓ ህብረት ሊረዳት ቃል ገብቷል። ጣሊያን ፍልሰተኞቹን ያሳፈሩ የውጭ አገር ጀልባዎች ወደ ወደቦቿ እንዳይገቡ ለማገድ ዝታለች። ካለፈው ጥር ወር አንስቶም 80,000 የሚደርሱ ፍልሰተኞች በደህና ገብተዋል፣ ከ2,000 በላይ የሚሆኑት ግን አልቀዋል ተብሏል። ዘጋቢያችን ሄንሪ ሬጅዌል ከለንደን የላከውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
በያዝነው ሳምንት ሜዲትራኒያን ባህር ከተረፉት በአስር ሺዎች ከሚቆጠሩት ፍልሰተኞች አብዛኞቹ በኢጣሊያ የባህር ጠረፍ ወደሚገኙ ወደቦች ተወስደዋል። በውሃ ጥምና በምግብ እጥረት የተዳከሙ በተላላፊና በቆዳ በሽታ የሚሰቃዩ ናቸው። ኮሪግሊያኖ ካላባሮ በተባለው የኢጣሊያ ወደብ የድንበር አልባ ሐኪሞች መርከብ ያሳፈራቸውን ከ1,000 በላይ የሚሆኑ ፍልሰተኞችን ባደረሰበት የኢጣሊያ ወደብ ላይ ሆነው ዶክተር ማርቼላ ክራይ ከአሜሪካ ድምፅ ሬዲዮ ጋር በስካይፕ ተናግረዋል።
የተደበደቡ የወሲብ ጥቃትና ሰቆቃ የተፈጸመባቸው ፍልሰተኞችም ገጥመውናል።
በአውሮፓ ህብረት የኢጣሊያ ተወካይ ሁኔታው እንደማያዘልቅ በመግለጽ የሌሎች ሀገሮች መርከቦች ፍልሰተኞቹን ወደ ኢጣሊያ ወደቦች እንዳያደርሱ ለማገድ ዝተዋል። ክራይ ታዲያ የኢጣሊያን ምሬት እንደሚረዱ ገልጸዋል።
የኢጣሊያ መንግስት ስለዚህ ጉዳይ በኦፊሴል ያሳወቀን ነገር የለም። እኔ እንደሚመስለኝ የኢጣሊያ መንግስት ሌሎች ሀገሮች እንዲረዱት ድምፅ እያሰማ ነው። ሌሎች የአውሮፓ ህብረት አባል ሀገሮች አሁን ካለው የበለጠ ኃላፊነት እንዲወስዱ ሊረዳ ይችላል።
የአውሮፓ ህብረት የፍልሰት ኮሚሽነር ኢጣሊያን የመርዳት ሀሳብ አቅርበዋል። በኤሴክስ ዩኒቨርሲቲ የስደተኞች ህግ ጠቢብ ጆፍ ጊልበርት የጣሊያን ምሬት ብረዳም ጀልባዎችን ወደ ሜዲትራኒያን ባህር ለመመለስ የሚችሉ አይመስለኝም፣ ፍልሰተኞቹን የመቀበል ግዴታ አለባቸው ብለዋል። በያዝነው ወር ከ400 በላይ የሚሆኑ ፍልሰተኞች ከፈረንሳይ ጋር በሚያዋስነው የጣሊያ ድንበር ላይ ሆነው ወደ ፈረንሳይ እንዲገቡ እንዲፈቀድላቸው በመጠየቅ ከፖሊሶች ጋር ተጋጭተዋል።
የተከለሰው የፕሬዝዳንት ዶናልድ ትራምፕ እገዳ በዋሽንግተን ሰዓት ከትናንት ሐሙስ ማታ ጀምሮ ተግባራዊ ሆኗል። በአዲሱ የጉዞ ደንብ አብላጫው ህዝባቸው ሙስሊም ከሆኑ 6 ሀገሮች የዩናይትድ ስቴትስ መግቢያ ቪዛ አመልካቾች አሜሪካ ውስጥ ቅርብ የቤተሰብ አባል ያላቸው መሆን አለባቸው፣ ወይ ደግሞ ዩናይትድ ስቴትስ ያለ የትምህርት የሥራ ተቋም የተቀበላቸው መሆኑን ሊረጋገጥ ይገባል። አዲሱ የጉዞ እገዳ ተግባራዊነት ተከትሎ በዩናይትድ ስቴትስ እገዳው ከመመለከታቸው 6 ሀገሮች የሚገቡ ተጓዦችን ለመርዳት የኢሚግሬሽን ጠበቆች በአውሮፕላን ጣቢያዎች ከመሰባሰባቸው ባለፈ ወዲያውኑ የተከሰተ የተቃውሞ እንቅስቃሴ አልነበረም። ከዚህኛው 6ቱን ሀገሮች ሶማሊያ፣ ሱዳንን፣ የመን፣ ሶሪያን፣ ኢራንና ሊቢያን ከመመለከተው እገዳ በተጨማሪ ስደተኞችን የሚመለከት እገዳም ትናንት ስራ ላይ ውሏል። ለሰዓቱ ያለን ዜና በዚሁ ነው። በቃ ማለቴ ነው። The
Voice of America. ክብራትና ኮሮና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና 25 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ እናልፋለን። ከዚያ በፊት ግን ቆየት ብለው ከሚሰሙት የዕለቱ መሰናዶች አንድ ሁለቱን ባጭሩ።
ይሄ ጊዜ መራዘሙ በጣም ጠቃሚ ነው፣ ትርጉም አለው። ግን ብቻውን ግብ አይደለም። በዚህ ጊዜ ውስጥ ዜጎቻችን እስካሁን ያልወሰኑ እንዲወስኑ ይፈጣል። ወስነው ትኬት ገዝተው ለመምጣት እየሞከሩ ያሉ ወገኖቻችንን ለማምጣት መንግስትም ትንፋሽ ይሰጠዋል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። የሳዑዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸው ባዕዳን ሰራተኞች ከሀገሩ እንዲወጡ ከያዘው እርምጃ ጋር ተዛምደው ለተነሱ የአድማጮች ጥያቄ ለጥያቄው መልስ ፕሮግራም መልስ ይሰጣል። ይህም በሁለተኛው አጋማሽ አንደኛው ክፍል ይቀርባል ማለት ነው።
የነበረውን የተመሰቃቀለ ሁኔታ ለአፈጻጸም እንዴት ችግር እንደነበር የተለያዩ ሰዎች ብዙ ችግር እንደደረሰባቸው ለመግባትም ማን መግባት እንዳለበት ማን መግባት እንደሌለበት እንኳን እስከሚያዳግት ድረስ የተፈጠረውን ነገር ሁላችንም ቀምሰነዋል። ከዛ በኋላ አሻሽለው ያቀረቡትንም ሜሪላንድ እና በሃዋይ ይግባኝ ሰሚ ፍርድ ቤቶች ተግባራዊ እንዳይሆን አድርገው ነበር።
የሚጌታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የሕግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ከስድስት የሚበዙት የእስልምና እምነት ተከታዮች ከሆኑባቸው አገሮች በሚመጡ ተጓዦች ላይ የጉዞ እግድ በሚጥለውና ተከልሶም በተሰናዳው የፕሬዚዳንት ትራምፕ ትዕዛዝ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠውን ውሳኔ ይዘትና አንድምታ በቃለ ምልልስ ይተነትናሉ። ይህም በሁለተኛው አጋማሽ ከሚቀርቡት ነው። አሁን የሰዓቱን አብይ ርዕስ
አፍሪካ በዓለም አቀፍ መድረኮች ያላት ተቀባይነት መጨመሩ አህጉሪቱ በአንድ ድምፅ የመናገሯን አስፈላጊነት እንደሚያጎላው የአፍሪካ ህብረት ኮሚሽን ሊቀመንበር ተናገሩ። ሊቀመንበሩ ሙሳ ፋቂ እንዳሉት ይህም ሆኖ አፍሪካ በአንድ ድምፅ ለመናገር የወሰደችውን ውሳኔ የሚጻረሩ አካሄዶች አሁንም ይታያሉ። የአፍሪካ ህብረት የውጭ ጉዳይ ስብሰባ በአዲስ አበባ ተጀምሯል። እስክንድር ፍሬው ነው ዘገባ የላከልን።
ለመሪዎቹ ጉባኤ መንደርደሪያ የሆነ የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ ነው ዛሬ በአዲስ አበባ የተጀመረው። ይህንኑ ስብሰባ ሲከፍቱም ነው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ህብረቱና አህጉሪቱ በዓለም መድረኮች እያገኙ ያሉት ቦታ ከፍተኛ መሆኑን የተናገሩት።
Our international credibility is very important. Wherever I have been over the last 100 days, I have sensed
ተአማኒነታችንን በዓለም አቀፍ ደረጃ የመጠበቃችን ነገር በጣም አስፈላጊ ነው። ባለፉት 100 ቀናት የተረዳሁትም ለዚህ የምንሰጠውን ዋጋና ክብር ነው። የትኛውም ዓለም አቀፍ ተቋም፣ የትኛውም ታላቅም ሆነ መካከለኛ ሀያል ሀገር የአፍሪካ ህብረትን ሳያካትት አንዳችም ነገር አፍሪካ ውስጥ አያደርግም። ይህ ታላቅ ዕውቅና የሚገባን ሆኖ የመቀጠሉ ጉዳይ የማሻሻያ እርምጃዎችን እንድንወስድ ያሳስበናል።
ይህ ዓለም አቀፍ ዕውቅና ደግሞ አንድ አፍሪካ አንድ ድምፅ የሚለውን መርህ አስፈላጊነት እንደሚያጎላው የኮሚሽኑ ሊቀመንበር ተናግረዋል። እናም አፍሪካ በአንድ ድምፅ መናገሯን መቀጠል እንዳለባት አስረድተዋል። አህጉሪቱ ከተለያዩ ተቋማትና አገራት ጋር በምታደርገው የአጋርነት ግንኙነት በተመሳሳይ ድምፅ መናገር እንዳለባት የሚገልጽ ስምምነት እንደ አውሮፓውያን አቆጣጠር በ2006 በባንጉል መጽደቁንም አስታውሰዋል። ይህ ስምምነት ተግባራዊ በተደረገ ገባቸው አጋጣሚዎች ደግሞ አመርቂ ውጤቶች መገኘታቸውን አብራርተዋል።
Several events have shown that whenever we have maintained our unity and spoken with one voice, we have won victories.
አንድነታችንን ስንጠብቅና በአንድ ድምጽ ስንናገር ድሎችን እንደምናስመዘግብ በርካታ ክንውኖች አሳይተዋል። ለዓለም የጤና ድርጅት ዳይሬክተርነት የተደረገው ምርጫ የቅርብ ጊዜ ምሳሌ ነው። ይህ ምርጫ የአህጉራችን ሰው የሆኑትን ዶክተር ቴድሮስን ባገኙት አስደናቂ የምርጫ ውጤት እንኳን ደስ ያለው እንድንልና በስራቸውም ሁሉ እንዲሳካላቸው ምኞታችንን እንድንገልጽላቸው እድል ሰጥቶናል።
ይህም ሆኖ አፍሪካ በአንድ ድምጽ መናገሯን የሚጻረሩ አካሄዶች አሁንም እንደሚታዩ አንዳንድ አጋሮችም ያንን ያበረታቱ መሆኑን ተናግረዋል።
Despite this progress in the implementation of the Banjul decision, we have continued to protect
አንድ አፍሪካ አንድ ድምጽ ከመለው የባንጁል ውሳኔ ተግባራዊነት አንጻር ከመታየው መሻሻል ጋር በሚቃረን ሁኔታ በበርካታ አጋጣሚዎች የተበታተነ አቋም ይዘን መቅረባችንን ቀጥለናል። አንዳንድ አጋሮችም በአንድ ድምጽ ለመናገር የወሰድነውን ምርጫ ባለማክበርና ከአፍሪካ ጋር በተበታተነ መንገድ በመገናኘት ሁኔታውን ማበረታታታቸውን ቀጥለዋል። በገዛ ፍቃዳችን ከወሰድነው አቋም ተቃራኒ ከሆነው አማራጭ ራሳችንን በመቆጠብ ይህንን አካሄድ ማበረታታታችንን ማቆም አለብን። እኛ ራሳችን ተግባራዊ ካላደረግነው ሌሎች በእኛ ላይ የሚከተሉትን አካሄድ እንዴት መተቸት እንችላለን?
የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ በሳምንቱ የመጨረሻ ቀናት ይቀጥላል። የመሪዎቹ ጉባኤ ከዚያ በመቀጠል የሚካሄድ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዕለቱ አብይ ርዕሱ እናመሰግናለን። አሁን ወደ መጽሔቱ ተከታይ ትንታኔ እንለፍ። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል የሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ የኦሮሞን ህዝብ ጥያቄ የማይመልስ ለፕሮፓጋንዳ ፍጆታ የተያዘና ለህዝብ ጥቅም ያልቆመ ረቂቅ አዋጅ ነው ሲሉ የአሜሪካ ድምጽ ያነጋገራቸው ሰዎች እየተቹ ነው። እንዲህ ያለ ረቂቅ አዋጅ ከመዘጋጀቱ አስቀድሞም ከፍተኛ ውይይት ሊደረግበት ይገባ ነበር ይላሉ። ጽዮን ግርማ የፓርቲ ተወካይ የሆኑ የህግ ባለሙያና የዩኒቨርሲቲ መምህር በረቂቅ አዋጁ ላይ ያላቸውን አስተያየቶች ጠይቃ ተከታዩን ሪፖርት አሰናድታለች።
ይህ አዋጅ ከሁለት ወር በፊት በማህበራዊ ሚዲያ ላይ ሾልኮ ወጥቷል በሚል ሲዟዟር የነበረ ሲሆን በኋላም የኦሮሚያ ክልል መንግስት እንደማያውቀው አስታውቆ ነበር። በአምቦ ዩኒቨርሲቲ የወሊሶ ካምፓስ መምህሩ አቶ ስዩም ተሾመ ቀደም ሲል ሾልኮ የወጣው ረቂቅ አዋጅ አሁን ከወጣው ረቂቅ አዋጅ ጋር ፍጹም ተመሳሳይ እንደሆነ ይናገራል። አሁን የወጣውን ረቂቅ አዋጅም በሚገባ መመልከቱን ገልጾ በህገ መንግስቱ ላይ ልዩ ጥቅም በሚል የሰፈረው ከአገልግሎት አቅርቦትና ከተፈጥሮ ሀብት አጠቃቀም ጋር የተያያዘ እንደሆነ ያስረዳል።
ክልሉን ልዩ ጥቅም ለመወሰን የሚወጣ አዋጅ ረቂቅ አዋጅ በዋናነት በግምት ውስጥ ማስገባት ያለበት ነገር ምንድን ነው? የአዲስ አበባ ከተማ በዙሪያ ካለ ኦሮሚያ ክልል የምታገኘው ለምሳሌ ውሃ ታገኛለች። ውሃ እንግዲህ ከኦሮሚያ በሚገኝ ከርሰ ምድር ነው ወጥቶ ወደ አዲስ አበባ የሚሄደው። የአዲስ አበባ ማህበረሰብ ውሃ ከፍሎ ነው የሚጠቀመው። የኦሮሚያ ግን አሁን በዚህ በረቂቅ አዋጁ መሰረት የኦሮሚያ ልዩ ጥቅም ተብሎ የቀረበው ምንድን ነው? የውሃ መስመሩ በሚያልፍባቸው አካባቢዎች የውሃ ቧንቧ መስመር እንዲዘረጋላቸው ይደረጋል የሚለው በመሰረቱ ይሄ ውሃ በራሱ የተፈጥሮ ሀብት ነው። ይሄ ሀብት ደግሞ ከኦሮሚያ ክልል የሚመጣው ክልሉ እንደ አንድ የተፈጥሮ ሀብት ለዚህ የሚገባ ተገቢ የሆነ ክፍያ ተመጣጣኝ ሪዝነብል ፕራይስ ሊከፈለው ይገባል ነው የህገ መንግስት ምሳሌ ይሄ ነው። በተመሳሳይ ከግንባታ ግብዓት ጋር በተያያዘ ረቂቅ አዋጁ የሚለው ምንድን ነው? የአካባቢ ብክለት እንዳይደርስበት እንክብካቤ ሊደረግ ይገባል የሚለው ይሄ በህገ መንግስቱ አንቀጽ ነው የተቀመጠ ነው። በዚህ የተቀመጠው ነገር ምንድን ነው? እንደዚህ ያሉ የጤናማ አካባቢ ማንኛውም ማህበረሰብ ይገባዋል ነው እና በህገ መንግስቱ የተቀመጠን መብት ነው መልሶ እዚህ በረቂቅ አዋጁ እንደ ልዩ ጥቅም ተደርጎ የተቀመጠው። ሌሎችም ከደረቅ ቆሻሻ ማስወገድ ጋር ተያይዘው የሚለው ጤናማ ብክለት እንዳይፈጠር ይደረጋል የሚለው ያ ብክለት እንዳይፈጠር የሚለው አሁንም በአንቀጽ 92 መሰረት የተቀመጠ መብት የህዝቡ መብት እንጂ የክልሉ ልዩ ጥቅም አይደለም። የደረቅ ቆሻሻ የሚወገድበት ቦታ ለምሳሌ ከሰንዳፋ ጋር ተያይዞ የተነሳ ነገር ነበረ። ሰንዳፋ ወስዶ አዲስ አበባ ቆሻሻ የሚጥል ከሆነ ይህን ከደረቅ ቆሻሻ ማስወገድ ጋር ተያይዞ የራሱን የአገልግሎት ክፍያ አለው። አዲስ አበባ ከተማ ከዛ ተጠቃሚ ነው የሚሆነው። እዛ ቆሻሻ ወስደ የጣልንባቸው አካባቢዎች ለምሳሌ ሰንዳፋ ከሆነ ሰንዳፋ ወስደን ጥለን እኛ ገቢ እየሰበሰብን የአገልግሎት ክፍያ እየሰበሰብን ገቢ ለአዲስ አበባ ቆሻሻው ደግሞ እዛ ሰንዳፋ አካባቢ ላለ ማህበረሰብ እንዲተርፍበት ምክንያት የለም ነው እና በአጠቃላይ የረቂቅ አዋጁ ይዘት የምንመለከተው በዋናነት በህገ መንግስቱ የተቀመጡ መብቶችን ልክ እንደ ልዩ ጥቅም አድርጎ ነው ያቀረበው እና መብት ማሟላት ምንስ ግዴታና ኃላፊነት እንጂ እንደ ልዩ ጥቅም ተደርጎ መወሰድ የለበትም ነው የሚለው።
የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የአዲስ አበባና የፊንፊኔ ዙሪያ የተቀናጀ ማስተር ፕላን ንድፍ የቀሰቀሰው ተቃውሞና ያንንም ተከትሎ የጠፋውን የሰው ህይወት፣ አካል መጉደል፣ መታሰርና ንብረት መጥፋት በማስታወስ መንግስት ከዚህ ተምሮ የሚመለከታቸውን ሁሉ ሁሉ አነጋግሮ በመግባባት ለሁሉም ህብረተሰብ ግንዛቤን በመፍጠር የተሻለ ነገር ማድረግ ሲገባው የባሰ ነገር ማምጣቱ እንዳሳዘናቸው ይናገራሉ።
ፍንፍኔ የኦሮሞ እምብርት ናት። ኦሮሞ በከፍተኛ ደረጃ ፍንፍኔም በዋነኛነት ዋናው ርዕሰ ከተማው ነው የሚያደርገው። ስለዚህ ሌላ አካል ፍንፍኔ ላይ ተቆጣጣሪ የሚሆንና የኦሮሞን መብት እዛ ላይ የሚገድብና ይሄን አረግልሃለሁ እንዲህ አረግልሃለሁ ይፈጽምልሃለሁ የሚል አይነት አይደለም። ፌዴራሊዝም በፌዴራል ስቴት የሚተዳደሩ ሀገሮች ዋናው የርዕሰ ብሔሩ መንግስት የሚቀመጥበት ካሉት ስቴቶች ነው፣ በአንደኛው ነው። እንደዚሁም ኦሮሚያ ውስጥ ፍንፍኔ ስለምትገኝ የዋና ከተማ ሆናለች። ነገር ግን በፍንፍኔ ሌላ ሰው ለኦሮሞ ለባለ መሬቱ ባለ መብቱ ሌላ ሰው መብት የሚሰጥበት አይደለም። መማር በህገ መንግስቱ በታወጀው በ1987 ዓ.ም በወጣው የህገ መንግስት የሁሉም መብት መማር የተሰጠ ነው። እንኳን በኦሮሚያ ክልል ይቅርና በየትም ቦታ የፈለገው ሰው የራሱን ቋንቋ መማርና በዛ መሄድ ምንም የሚያግደው ነገር የለም። ፍንፍኔ ውስጥ መንግስት ይሄንን ሰጥቻለሁ ልጆችን ትምህርት ቤት ከፍተ በዚህ ልታስተምር ትችላለህ እንዲያረግልሃለሁ የሚባል ጉዳይ አይደለም። ፍንፍኔ የኦሮሚያ አካል ናት። ይሄ ለወደፊት ሌሎች ብሔር ብሔረሰቦች ሁሉ ግጭት እንዳይደርስ በቀና መንፈስ ከዚህ በፊት የተወላገደውን ታሪክ አስተካክለን እውነተኛውን ነገር ይዘን ብንሄድና ለባለቤቱ ቢሰጥ የሚመጡትንና በፍንፍኔ ምክንያት ለወደፊት የሚደርሱት ትውልድ ላይ የሚደርሰውን ግጭት፣ አለመግባባት እነዚህን ሁሉ ያስቀራል።
ትክክለኛው ጥያቄ አዲስ አበባ በኦሮሚያ ክልል ስር ትተዳደር፣ ይህም የፌዴራል መንግስቱን መቀመጫነት አያሳጣትም። ስሟም አዲስ አበባ መሆኑ ቀርቶ ቀደም ሲል በነበራት መጠሪያ ፍንፍኔ ትባል። እንደዚህ ያሉ አስተዳደራዊ ውሳኔዎች ከተማዋ ወደፊት በምትሰፋበት ጊዜ በከተማዋ ዙሪያ ካሉ የኦሮሚያ ከተሞች ጋር የሚፈጠር ችግር እንዳይኖርና ሀገሪቱም ከምታገኘው ጥቅም እየተጠቀመ እንዲኖር ያስችላል የሚል አቋም ፓርቲያቸው እንዳለው ይናገራሉ። የህግ ባለሙያውና መምህሩ አቶ ሙልጌታ አረጋዊ ረቂቅ አዋጁ እንዲፈጠር በሚጠይቀው ካውንስል ላይ አስተያየት በመስጠት ነው የሚጀምሩት።
ያ ካውንስል ከኦሮሚያ መንግስትና ከአዲስ አበባ ክልል አስተዳደር እኩል ተሰውጣቶ አንድ ካውንስ ይፈጠራል ነው የሚለው። ለእኔ ያ ካውንስል ማለት ሌላ መንግስት ማለት። ስለዚህ ወደዛ የተደረገው አንድ የኦሮሚያ መንግስት አለ፣ ኦሮሚያ ክልል የሚያስተዳድር የአዲስ አበባ አስተዳደር አለ፣ አዲስ አበባ የሚያስተዳድር ከዛ ደግሞ ፌዴራል መንግስት አለ መሀል የሚያስተዳድር እና በእነዚህ ሶስት መንግስታት ሌላ አራተኛ መንግስት ማለት ነው። እኔ አመለካከት የኦሮሞ ህዝብ የመንግስታት ብዛት አንሶብኛልና ሌላ አዲስ መንግስት ጨምርልኝ የሚል ጥያቄ አቅርቦ የሚያቀር ኦሮሞ ህዝብ ጥያቄ ፍትህ አጥቻለሁ፣ መልካም አስተዳደር አጥቻለሁ፣ በመንግስት ባለስልጣናት መከራዬን እያየሁ እና ፍትህ ይሰጠኝ ብሎ እንደጠየቀ ነው የሚገባኝ እንጂ ልክ የኦሮሚያ መንግስት ኦሮሚያ ውስጥ ያለው መንግስት የኦሮሚያ ህዝብን ፍላጎት ሙሉ በሙሉ ያሟላ ይመስል እና ልክ የአዲስ አበባ አስተዳደር ለኦሮሚያ ህዝብ ጨነቅ ይመስል ልክ የኢትዮጵያ ማዕከላዊ መንግስት የኦሮሞ ህዝቦችን ፍላጎት ያሟላ ይመስል ጭራሽ ተጨማሪ መንግስት እንፈልጋለን ሌላ መንግስት ጨምሩ ብሎ የጠየቀ ይመስል የኦሮሞ ህዝብ እንደገና ሌላ መንግስት ተጠናቀረ።
ሶስቱም ያነጋገርኳቸው ሰዎች ረቂቅ አዋጁ እንደ ልዩ ጥቅም አድርጎ የዘረዘራቸው አንቀጾች የትኛውም ህዝብ ሊያገኘው የሚገባ መብትና መንግስት ደግሞ ሊያሟላ የሚገባ ግዴታዎቹ ናቸው ይላሉ። ዋናው ጉዳይ የህዝቦችንና የሀገሪቱን የወደፊት እጣ የሚመለከት ትልቅ ጉዳይ በመሆኑ እንዲሁ በዘፈቀደ ረቂቅ አዋጅ በሚል ሊነበብ የሚገባው ሳይሆን ግልጽ ውይይት ተደርጎበት መግባባት ላይ ተደርሶበት ሊወጣ ወይም ሊረቅ የሚገባ አዋጅ ነበር ይላሉ። አሁንም መንግስት የህዝቡን ሰላምና አንድነት የሚፈልግ ከሆነ የቆመውም የህዝብን መብት ለማክበርና ለማስከበር ከሆነ ይህንን ረቂቅ አዋጅ በፍጹም ሊያጸድቅ አይገባውም ብለዋል። በትናንትናው ዕለት የህዝብ ተወካዮች ምክር ቤት የህግና ፍትህ አስተዳደር ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደ ሰንበት ረቂቅ አዋጁ ውይይት ይደረግበታል ማለታቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ተከታዩ የትንታኔ ርዕስ እንለፍ። በውጭ የሚኖሩ ኢትዮጵያውያን በአገር ውስጥ ላሉ ወዳጅ ዘመዶቻቸው ውሃ፣ መብራትና ስልክ የመሳሰሉ ክፍያዎችን በቀጥታ መክፈል እንዲችሉ የሚያስችላቸው አገልግሎት ሊጀምር ነው ይለናል። እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ ክፍያ የተባለው ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመሆን ይፋ ያደረገው አገልግሎት በቅርቡ በኢትዮጵያ እንደሚጀምር ከዚያም ወደ ሌሎች አፍሪካ ሀገሮች እንደሚቀጥል ተመልክቷል። እስክንድር፣
ሰሞኑን ይፋ የተደረገው አዲሱ አገልግሎት ክፍያ ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመተባበር የሚያካሂዱት ዲጂታል የክፍያ አገልግሎት ነው። በሸራተን ሆቴል በተሰጠው ጋዜጣዊ መግለጫ እንደተጠቆመው ክፍያ የሚፈጸመው በኮምፒውተርና በሞባይል ስልኮች ላይ አፕሊኬሽን በመጫን ነው። እናም በውጭ የሚኖሩ ኢትዮጵያውያን የስልክ፣ የውሃ፣ የመብራትና የመሳሰሉትን አገልግሎቶች ክፍያ ካሉበት ሆነው በቀላሉ መክፈል ይችላሉ ብለዋል። የክፍያ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚ አቶ ሙኒር ዱሪ
ውጭ የሚኖሩ አፍሪካን ዳያስፖራዎች በአጠቃላይ ኢትዮጵያኖችንም ጨምሮ ወደ አገራቸው ለቤተሰቦቻቸው፣ ለጓደኞቻቸው እና ለዘመዶች የውሃ፣ የመብራት፣ የስልክ፣ የኢንሹራንስ፣ የጤና ክፍያዎችን የመፈጸም ነው። ሶ ሬሚተንስ ሳይሆን ሬሚተንስ ቱ ፔይመንት የሚባለውን የመጀመሪያ በአፍሪካ ላይ የአገልግሎት ከማስተርካርድ ጋር በመቀነባበር ይጀምራል ማለት ነው። ይሄ ሰርቪስ የመጀመሪያው ፓይለት ስራው እንደ ኢትዮጵያ ኩባንያ እንደመሆናችን መጠን ኢትዮጵያ ላይ ይጀምረዋል። ከአንድ ወር በኋላ የመጀመሪያው ሰርቪስ ይጀምራል ኢትዮጵያ ላይ። ከዛ በጊዜ ስሌት ባለን መሰረት በሚቀጥለው አንድ አመት ውስጥ ሙሉ አፍሪካ ላይ ስራው ይሰፋል ማለት ነው።
የማስተር ካርድ የምስራቅ አፍሪካ ምክትል ፕሬዚዳንት ሚስተር ክሪስ በዋኪራ በበኩላቸው ለዚህ አገልግሎት ያደረጉት ትብብር ከኢትዮጵያ ጋር ለመስራት ያላቸውን ቁርጠኝነት እንደሚያሳይ ተናግረዋል።
Leveraging on our technology, we will be able to service not only Ethiopian consumers.
ክፍያ ከሚባለው ድርጅት ጋር ሆነን በቴክኖሎጂያችን እየታገዝን ኢትዮጵያውያን ተጠቃሚዎችን ማገልገል ብቻ ሳይሆን በውጪ የሚኖሩ ኢትዮጵያውያንን ፍላጎትም ማሟላት እንችላለን። ለኢትዮጵያ ገበያ ባለን የጠነከረ ቁርጠኝነት ምክንያትም የድርጅታችንን የኢትዮጵያ ስራ አስኪያጅ ሰይመናል።
የክፍያ ኃላፊነቱ የተወሰነ የግል ማህበር የኮርፖሬት አገልግሎት ዋና ስራ አስፈጻሚ ሚሪያም ሰይድ ክፍያ የመፈጸሙን ሂደት አብራርተዋል።
ፕላትፎርም አለን። ከማስተር ካርድ ጋር ፓርትነርሺፕ አድርገን ለዳያስፖራ ፕላትፎርማችን አቬል እናደርገዋለን። እዚህ የምንሰጠው አገልግሎት የውሃ፣ የመብራት፣ የስልክ ክፍያ የአዲስ አበባ ህብረተሰብ፣ የኢትዮጵያ ህብረተሰብ መክፈል እንደሚችል ዳያስፖራው መክፈል እንዲችል ለቤተሰቡ ዋሽንግተን ያለው ለምሳሌ ሰው ኢትዮጵያዊ ለዘመዱ ቢል መክፈል እንዲችል
ሂሳብ መክፈል እንዲችል
አገልግሎት እንሰጣለን።
ለምሳሌ ከዚህ በኋላ የሚጀምሩ አገልግሎቶች ካላችኋቸው ውስጥ ኢንሹራንስ እና ሌሎችም የትምህርት ወጪ፣ የህክምና ወጪ፣ ድር ይላሉ። መቼ ይጀምራሉ እነሱ?
እሱ ፕሮዳክት ዲቨሎፕመንት ላይ ነው ያሉት። ማይክሮ ኢንሹራንስ ኦልሬዲ ላውንች ሆኗል፣ ስለዚህ አቬለብል ነው። ሰብሲኩዌንት ፕሮዳክትስ ፕሮዳክት ዲቨሎፕመንት ላይ ናቸው፣ ሙከራ ላይ ናቸው። ላውንች እናደርጋለን፣ እዛኔ አናውንስ ይደረጋል። አሁን ግን ምን ጀምረው ባሉት ሰርቪሶች ናቸው።
በከተማ ያሉ ኢትዮጵያውያን በብዛት ተጠቃሚ የሚሆኑት በዚህ አሁን የዛሬ ይፋ ባደረጋችሁት ነው ወይስ ገጠር አካባቢ ያሉትንም መድረስ ይቻላል? እንዴት ነው እነሱ መድረስ የሚቻለው?
ቻነሉ ሞባይል ስልክ ስለሆነ ኤኒባዲ that has a mobile መድረስ ይችላል። ማይክሮ ኢንሹራንስ ማለት ገጠር ላይ ያለ ሰው አርሶ አደር ያለው ጋር ነው እንጂ ከተማ ፎከስ አይደለም። እኛ ዜጋው ነው ታርጌት የምናደርገው እንጂ ገጠር ከተማ አይደለም። ስልክ ካለ አገልግሎቱ ካለ ሰርቪሱ አለ ማለት ነው።
በሚሊዮን የሚቆጠሩ ኢትዮጵያውያን አገር ውስጥ ላሉ ዘመዶቻቸው ገንዘቡን በመላክ ለተለያዩ አገልግሎቶች ሲከፍሉ ቆይተዋል ከዚህ በፊትም። አሁን ይህ መጀመሩ ለየት የሚያደርገው ምንድነው? እዚህ ጋር የጠቃቀሳችኋቸው አሉ። ለምሳሌ ገንዘብ መያዝ ካሽ መያዝ ይቀራል። ለታሰበለት አላማ ለታለመለት አላማ ገንዘቡ መዋሉን ማረጋገጥ ይችላሉ የሚሉ ነገሮች። እስቲ አንዱ ደስ ብለው ይድቀሱልኝ። እነዚህ ጥቅሞች ያስገኛል ዛሬ ይሄንን ይፋ ማድረጋችን። ምክንያቱም ከዚህ በፊትም ኢትዮጵያ እንዲረዳዳሉ ያው ያቀሉ እርሶ ውጭ ያለ ኢትዮጵያ ይልካል ለዘመዶቹ። ይሄኛው ምን ለየት ያደርገዋል?
መጀመሪያ ነገር the cost of cash
ሲልኩ የሚከፍሉት።
ሌላ ነገር ይሄ ካሽ ሲልኩ ለምንድን ነው የሚያውሉት? specific purpose
ለታሰበለት አላማ
ነው የሚጠቀሙት ወይስ ለሌላ ነገር ነው? ሶ ይሄ specifically ለውሃ ወይም ለስልክ ወይ ለዩቲሊቲ ቢል ኦር ለማይክሮ ኢንሹራንስ ለመክፈል ስፔሲፊክ አላማ ነው። ሰርድሊ ኢዝ አቬይላቢሊቲ ማንኛውም ቦታ መላክ ይቻላል።
አገልግሎቱ የሚደርስበት ስፋት
ሶ በማንኛውም ቦታ ማግኔት እንደሚችሉ ሰርቪሱ ማለት ነው።
የዓለም ባንክን የ2015 ሪፖርት የተከሰቱት የክፍያና የማስተር ካርድ ኃላፊዎች እንዳሉት ከሰሃራ በታች ወደሚገኙ የአፍሪካ ሀገራት በአመት ወደ 36 ቢሊዮን የአሜሪካ ዶላር ይላካል። ከአፍሪካ ሀገራት ደግሞ ከናይጄሪያ ቀጥሎ በሁለተኛ ደረጃ የምትገኘው የምትገኘው ኢትዮጵያ መሆኗ ተመልክቷል። ኢትዮጵያ በአመት በሐዋላ ብቻ ከሁለት እስከ 3 ቢሊዮን ዶላር እንደምታስገባ ነው የተጠቀሰው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ። አሁን በኢትዮጵያና አካባቢዋ ከምሽቱ ልክ 3 ሰዓት ተኩል ነው። ሁለተኛውን አጋማሽ ጀምረናል። ምን ጀምረውም ቀዳሚ የሆነው ቅንብር ማለት ነው ለጥያቄው መልስ። የሳውዲ አረቢያ መንግስት የመኖሪያ ፈቃድ ለሌላቸው ባዕዳን ሰራተኞች ከሀገሩ እንዲወጡ ያስቀመጠውን የጊዜ ገደብ የኢትዮጵያ መንግስት ባቀረበው ጥያቄ መሰረት ማራዘሙ ተገልጧል። የ90 ቀናት የጊዜ ገደቡ ከትናንት በስቲያ የሪያድ መንግስት 30 ቀናት ጨምሮበታል። እስካሁን ከ40,000 በላይ ኢትዮጵያውያን ወደ ሀገር የተመለሱ ሲሆን ዝግጅት አጠናቀው በአውሮፕላን አቅርቦትና በተለያዩ ምክንያቶች መብረር ያልቻሉና የሚንገላቱ አሉ። ይህ በእንዲህ እንዳለ 20,000 የሚደርስ ከአሰሪዎቻቸው ጋር በመጋጨት በሕገ ወጥነትና በልዩ ልዩ ወንጀሎች ተይዘው እስር ቤት እንደሚገኙ እንዲሁም ከ250,000 በላይ የሚሆኑና ሰልጥነው ትዕዛዝ ያልሰሙ ወይም ስለ ለውጡ ይቅርታ ትዕዛዝ ያልሰሙ ወይንም ወደ ኢትዮጵያ መመለስ የማይፈልጉ ዜጎች እንዳሉም ታውቋል። የተመለሱትን ምን ይጠብቃቸዋል? ለጥያቄው መልስ
አቶ መለስ ዓለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ። የሳውዲ መንግስት ያወጣውን የ90 ቀናት አዋጅ ተከትሎ የኢትዮጵያን ዜጎችን ለመመለስ ከፍ ያለ ጥረት ስታደርጉ ነበረ። ነገር ግን አንዳንድ እንከኖች አጋጥመዋል። ወደ እንከኖቹ ሳንገባ ግን ቀኑን አራዝሟል የሚል ዜና ደርሶናልና እስቲ በዛ ላይ ያሉትን አመለካከት ይግለጹልንና እንቀጥላለን ወደ ሌሎች ጥያቄዎች።
ወይዘሮ ትዝታ፣ የአሜሪካ ድምፅ ሬዲዮን እንዲሁም አየር ላይ ያሉትን ጋዜጠኛ ስለሺ ሽብሩን እንዲሁም ዶክተር አበባው ማናየን በዚህ አገራዊ ጉዳይ ያገባናል ይሰማናል ብለው በመምጣታቸው በመታደማችን ማመስገን እፈልጋለሁ። ይህን ካልኩ በኋላ እንግዲህ የሳውዲ መንግስት ያወጣው የእፎይታ ጊዜ ተከትሎ አዋጁ በወጣ በማግስቱ ግብረ ኃይል አቋቁሞ ይሄ ግብረ ኃይል ከፌዴራል መንግስት ተቋማት ከክልል መንግስት ተቋማት የተወጣጣ ነው። የራሱን እቅድ አውጥቷል። የራሱ እቅድ በሶስት ምዕራፍ የተከፈለ ነው። የመጀመሪያ ምዕራፍ ጃይ መስጠት፣ ህብረተሰቡ ስለ አዋጁ በቂ እውቀት እንዲኖረው የማድረግ ስራ ሲሰራ ቆይቷል። ሁለተኛው ምዕራፍ ዜጎች ተደራሽ የሆነ አገልግሎት እንዲያገኙ፣ የጉዞ ሰነድ እንዲያገኙ፣ ምዝገባው ሂደት ጋር ያሉ እንከኖች እንዲፈቱ የማድረግ አንደኛው እንቅፋት የነበረው የዲኤንኤ ጉዳይ እንዲፈታ፣ መውጫ ቪዛ የሚሰጣቸው ወገኖች ቁጥር እንዲጨምር፣ ከአሰሪዎቻቸው ጋር ተጋጭተው በሂደት ላይ የነበረ ጉዳያቸው ችግራቸው እንዲፈታ እና ሌሎችን ቀረጥ ነጻ መብት የመስጠት ስራ ሲሰራ ቆይቷል። ሶስተኛ ምዕራፍ የማቋቋሙ ነው። ስለዚህ በአጠቃላይ ይሄ የሳውዲ መመለስ ተግባር እና በዛ መካከል ያጋጠሙ ችግሮች መታየት ያለባቸው ከእንደዚህ ትልቅ ስዕል አንጻር መሆን አለበት የሚል እምነት አለኝ። አስቸኳይ ጊዜ ሁኔታ ነው ያጋጠመን፣ ድንገተኛ ሁኔታ ነው ያጋጠመን። በእንደዚህ ያህል ቁጥር ወደ አገር ቤት የመመለስ ስራ የራሱ ድንገተኛነት የሚወልደው ችግር አለ ይመስለኛል። አጠቃላይ ግን እስካሁን የመጣው ሂደት መንግስት ዜጎቹን ወደ አገር ቤት ለመመለስ እያደረገ ያለው ጥረት ስኬታማ ነበር ብሎ ማለት ይቻላል። እንግዲህ አንደኛው ተግዳሮት የነበረው የፎይታ ጊዜ 90 ቀን ነው። በ90 ቀን ውስጥ ከፍተኛ ቁጥር ያለውን ዜጋ ወደ ሀገር ቤት መመለስ አይቻልም። ሁለተኛ ወደ ሀገር ቤት ሲመጣ የዲኤንኤ ምርመራ አለ። ለምሳሌ ከ2 ሳምንት እስከ 3 ሳምንት ይወስዳል። ይህ ማለት መመለሻውን የጊዜ ሰሌዳ 1/3ኛውን ይወስዳል። ይሄ ባለበት ከፍተኛ ቁጥር ያለውን ዜጋ መመለስ ስለማይቻል የፎይታ ጊዜው ይጨመር በሚል ክቡር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለሳውዲ ንጉስ ደብዳቤ ልከው ይህንኑ ደብዳቤ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ይዘው ሪያድ ነበሩ። ከትላንት ድረስ ይሄ ሲሆን ስንጠባበቅ ነበር። በነገራችን ላይ ከሳምንት በፊት ተመሳሳይ የሆነ ጥያቄ በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል ለሳውዲ ቀርቧል። ይሄ ጊዜ መራዘሙ በጣም ጠቃሚ ነው፣ ትርጉም አለው፣ ግን ብቻውን ግብ አይደለም። በዚህ ጊዜ ውስጥ ዜጎቻችን እስካሁን ያልወሰኑ እንዲወስኑ ይሰጣል። ወስነው ትኬት ገዝተው ለመምጣት እየሞከሩ ያሉ ወገኖቻችንን ለማምጣት መንግስትም ትንፋሽ ይሰጠዋል። አገር ቤት ለማቋቋም ወደ ህብረተሰቡ እንዲቀላቀሉ ለማድረግ እየተጀመረ ያለውን የበለጠ ለማጠናከር እድል የሚሰጥ ነው። በአጠቃላይ ግን ይሄ የፌዴራል መንግስት የዲፕሎማሲያዊ ጥረት ውጤት ተደርጎ ሊቀመጥ ይችላል።
በጣም ጥሩ አቶ መለስ፣ ጠለቅ ብለን እንወያያለን እነኚህን ተመላሽ ዜጎችን ለማቋቋም ስለሚደረገው ጥረት። ነገር ግን እስቲ ወደ ጋዜጠኛ ስለሺ ሽብሩ ሊሂድና አሁን በወቅቱ በአሁኑ ሰዓት በየአውሮፕላን ጣቢያው እንዲሁም እስር ቤት ስላሉት ትኬትም ቆርጠው ሊሳፈሩ ስላልቻሉት አዲስ ነገር ካለ ብታስረዳን።
አመሰግናለሁ ዝታ። ዛሬ ያለው ሁኔታ ከሰሞኑም ብዙ የተለየ አይደለም። ዛሬ ራሱ ዘገባ አለኝ እኔ ዶች በሌላ የሚተላለፍ ይሄንን የተመለከተ ነው። በአየር መንገድ ተርሚናል ውስጥ አሁንም ወደ ሀገር መግባት ያልቻሉ ሰዎች አሉ። ሆቴል ውስጥም አሁንም ከ400 በላይ ኢትዮጵያውያን ያለፉት 7 እና 8 ቀናት እቃቸው ሌላ ቦታ ነው፣ ትምህርት ቤት ግቢ ውስጥ ነው። እነሱ ደግሞ አንድ ሆቴል ውስጥ ናቸው። ወደ ሀገር መግባት ያልቻሉበት ሁኔታ ነው ያለው።
ሄሎ ሄሎ።
ያለሁን ይዤ እየጠበቅኩ ነው።
እሺ፣ ይቅርታ፣ በጣም ይቅርታ። እግረ መንገዴን በአንድ ጥያቄ ላቅርብ። ሰዎች እስከሚገኙ ድረስ ላምብብሎት። ሽመልስ በለጠ ይባላሉ። ስለ ዘላቂ መፍትሄ ነው የሚጠይቁት። የኢትዮጵያ መንግስት አሁን በደፈናው ኑ ብቻ እያለ ነው እንጂ መልሶ በዘለቄታው የማቋቋም ጉዳይ ላይ ያን ያህል የታሰበበት አይመስለኝም። በቅርቡ በስራ ጉዳይ በአዲስ አበባና ዙሪያ በሚገኙ ከተሞች መናኸሪያ ተዘዋውሬ ነበር። በሁሉም መናኸሪያዎች ተመላሾች ከቦሌ ኤርፖርት እየተቀበሉ ወደ መጡበት ክልልና አገራቸው የመሸኘት ስራ በተቀናጀ መልኩ ሲሰራ በማየቴ ደስ የሚል ሲሆን፣ ተመላሾች ፊት ላይ ግን በርካታ ጭንቀቶች አይተናል። ይኸውም ቀጣይ እጣዬ ምን ሊሆን ይችላል? የባሰ ችግር ውስጥ ልገባ ነው ከማለት የመነጨ ይመስለኛል። የሚያሳዝን ነው። የመንግስት ሰራተኞች ሳይቀሩ ነው ወደ አረብ ሀገር ሲሄዱ የነበሩት። እኔ ከምሰራበት ከሐረሪ ክልል መንግስት መስሪያ ቤት ከ3 በላይ ስራ ጥለው መሄዳቸውን አውቃለሁ። እነዚህ ዜጎች ወደ ቀድሞ ስራቸው እንዲመለሱ ቢደረግ ነው የሚሉት። ብዙ ነገር ነው የሚያነሱት። ሴቶች እህቶቻችን ደግሞ ከተመለሱ በኋላ ብዙ ጊዜ እንዳየነው በሴተኛ አዳሪነት የሚሳተፉ አለዛም ደግሞ ተመልሰው በባህር የሚኮበልሉ ነው የሚሆኑት ነው የሚሉትና ስለ መልሶ ማቋቋም ምን ይሉናል አቶ መለስ?
አቶ ሽመልስ አመሰግናለሁ። ጥሩ ነገሮች ናቸው ያነሳቸው። አንደኛ ወገኖቻችን ወደ ሀገራቸው ሲመጡ ምናልባት ከለመዱበት ከቆዩበት አካባቢ ነው የሚመጡት። ከዛ ውጭ በተለያየ መንገድ ወደ ሳውዲ አረቢያ ሲሄዱ የራሳቸውንም ህይወት የመለወጥ የቤተሰባቸውንም ህይወት የመለወጥ ፍላጎት አላቸው። ወይዘሮ ትዝታንች እንደምታውቂው አንድ ኢትዮጵያዊ ትንሽ የተሻለ ህይወት መኖር ጀመረ ሲባል ከራሱ ይልቅ ለሌሎቹ ወንድሞቹ እህቶቹ ነው የሚኖረው። ይሄ የሁላችንም ባህል እናወቅታለና በድንገት በእንደዚህ ሁኔታ ተመለሱ ሲባሉ አንዳንዶቹ ደሞዛቸውን ያልተቀበሉ ናቸው። አንዳንዶቹ ከሄዱ አጭር ጊዜ የሆናቸው ከዚህ ለመሄድ ያወጡትን ገንዘብ እንኳን መመለስ የማይችሉ ናቸው እና ቀደም ሲል አቶ ሽመልስ የገለጸው አይነት ስሜት ቢፈጠር መረዳት ያስፈልጋል። ተገቢ ስሜት ይመስለኛል። ይህ ማለት ግን ሁሉም ሳውዲ የሄደ ሰው የተደላደለ ሁኔታ አለው ማለት አይደለም።
አቶ መለስ ንግግራቸውን አልጨረሱም። ነገ ከትዝታና ከሌሎቹ እንግዶች ጋር ይመለሳሉ። እንድታደምጡ ከወዲሁ እንጋብዛለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ተከታዩ ቅንብር ነው የምናልፈው። አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የአየር ንብረት ለውጥ ተወዳጁን የኢትዮጵያ የቡና ምርትን ሊጎዳ እንደሚችል ታወቀ። ተራራን ቆፍሮ የማልማት ጥረት ያስገኘው ውጤት፣ ኤርትራ ከመገለል እየወጣች ይመስላል ተባለ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
ኤንፒአር በሚል አጽሮት የሚታወቀው ዋና መስሪያ ቤቱ ዋሽንግተን ዲሲ የሆነው ብሔራዊ የሕዝብ ሬዲዮ ድረገጽ በአየር ንብረት ለውጥ ምክንያት የኢትዮጵያ ቡና ምርት ሊጎዳ እንደሚችል ገልጿል። የቡና ምርት ከጠቅላላ የአገሪቱ ሕዝብ 15% ለሚሆነው ገቢ ያስገኛል። ኢትዮጵያ ለዓለም አረቢካ ቡና አበርክታለች። አገሪቱ በአሁኑ ወቅት ከመላው አፍሪካ ትልቋ የአረቢካ ቡና አቅራቢ ነች። ቡና የአገሪቱ ኢኮኖሚ ጀርባ አጥንት ነው ይላል ጽሑፉ። ይሁንና የአየር ለውጥ ውጤት የሆነው ከፍተኛ ሙቀትና የዝናብ እጥረት አገሪቱ ይህን ተወዳጅ የሆነውን ቅርስ ለማምረት የሚኖራት ብቃት ሊጎዳ እንደሚችል የኤንፒአር ድረገጽ አውስቷል። በአንዳንድ የኢትዮጵያ ክፍሎች እንደ አውሮፓን አቆጣጠር ከ1970 ዓ ም አንስቶ የክረምትና የበልግ ወራት ዝናብ በ15ና በ20 ከመቶ ቀንሷል። በኢትዮጵያ የሚዘንበው የዝናብ መጠን እንደ አውሮፓን አቆጣጠር ከ1950 ዓ ም ጀምሮ ወደ 40 ኢንች በሚሆን ቀንሷል። የድርቅ መደጋገም ከቅርብ ጊዜያት ወዲህ እየጨመረ ሄዷል ሲል የኤንፒአር ድረ ገጽ ላይ ወጣው ጽሑፍ ጠቅሷል። ኔቸር ፕላንትስ የተባለው ስለ ሳይንሳዊ ጥናቶች ጽሑፍ የሚያቀርበው መጽሔት ላይ በወጣው አዲስ ጥናት መሠረት ኢትዮጵያ እስከ ያዝነው ምዕተ ዓመት ማብቂያ ባለው ጊዜ ውስጥ በ83 ዓመታት ውስጥ ማለት ነው ቡና የምታመርትባቸው አካባቢዎች ከ39 እስከ 59 ከመቶ ሊቀንሱ ይችላሉ።
በርካታ ኢትዮጵያውያን ቡና አምራቾች የሚያገኟቸው ምርቶች እየቀነሱ መሄዳቸውን ነግረውኛል ሲሉ ጥናቱን ካቀረቡት ሰዎች አንዱ የሳይንስ ጠቢብ አሮን ደቪዝ መግለጻቸውን ዘገባው አውስቷል። አዲሱን ጥናት ያወጡት ሳይንቲስቶች በመጪዎቹ 10 ዓመታት ውስጥ የትኞቹ የኢትዮጵያ ክፍሎች ለቡና ምርት የተሻሉ እንደሚሆኑ ለማወቅ የሳተላይት ምስሎችንና የአየር ንብረት ተምሳሌቶችን ተጠቅመዋል። ከዚያም የተመራማሪዎቹ ቡድን የጥናቱን ውጤት ከመሬቱ ጋር በማገናኘት እውነታውን ለማጤን እንደሞከረ ዴቪስ ጠቁመዋል። አቻምና ማዕከላዊ ኢትዮጵያ ላይ በነበሩበት ወቅት የድርቁን አንድምታ በተግባር ማየታቸውን ገልጸዋል። እዛ በደረስንበት ወቅት በብዙ መቶ ሄክታሮች የሚቆጠሩ ቡና ይመረትባቸው የነበሩት መሬቶች በሙሉ ሞተዋል። ይህ ሐረር አካባቢ የነበረው ቡና አምራች ቦታም እንደ አውሮፓ አቆጣጠር ከ1910 ዓ ም አንስቶ ከፍተኛ ብዛት ያለው የቡና ምርት ይገኝበት ነበር። አሁን ግን የመጨረሻው ደረጃ ላይ ደረሰ ማለት ነው ማለታቸውን ኤንፒአር ድረገጽ ላይ የወጣው ጽሑፍ ጠቁሟል። ይሁንና ቡና አምራቾች በመጪዎቹ 10 ዓመታት ጊዜ ውስጥ የቡና እርሻቸውን ወደ ሌላ ተስማሚ ቦታ በማዛወር የተሻለ ምርት ለማግኘት እንደሚችሉ አዲሱ ጥናት ማመልከቱን ኤንፒአር ድረገጽ ላይ የወጣው ጽሑፍ አውስቷል። ጥናቱ በገለጸው መሰረት ቡና አምራቾች የቡና እርሻቸውን ወደ ከፍታማ ቦታዎች በማዛወር አስፈላጊውን የመስኖ ዘዴና የቡና እርሻቸውን እርጥበት የመጠበቅ ዘዴ ከተጠቀሙ የአየር ንብረት ለውጥ ቢኖርም እንኳን ቡና የሚመረትባቸው ቦታዎች ሊስፋፉ ይችላሉ ሲል ኤምፒአር ድረገጽ ላይ የወጣው ጽሑፍ አስነብቧል።
ዘጋርዲያን ድረገጽ ላይ የወጣው ጽሑፍ ደግሞ ኢትዮጵያ በድርቅ እየተሰቃየች መሆኗን ይገልጻል። ሆኖም በትግራይ ክልል በሚትገኘው ገርገራ ውሃ መኖሩንም ያመለክታል። ይህም ለ20 ዓመታት ያህል ተራራን ቆፍሮ ለማልማት የተደረገው ጥረት ውጤት ነው ይላል። ተራሮችን ቆፍሮ የማልማት ሥራ ከባድ፣ አድካሚና ውስብስብ ቢሆንም በከባድ ጥረት የተገኘው ውጤት ሁለት ቁልፍ ትምህርቶች ተገኝተውበታል። አንደኛው በደረቅ አካባቢዎች መሬትን መልሶ የማልማት ተግባር ከውሃው አያያዝ ጋር የተሳሰረ መሆኑን፣ ሁለተኛው ደግሞ መሬትን መልሶ የማልማት ጥረት የአካባቢው ሕዝብ ኑሮን እንደሚያሻሽል እናም አካባቢውን ለቀው ይወጡ ለነበሩት ወጣቶች የሥራ ዕድል የሚፈጥር መሆኑን ነው ሲል ዘጋርዲያን ድረገጽ ዘገባ አስረድቷል። ከአንድ ወር በፊት በአካባቢው የአየር ለውጥ ሊቋቋም የሚችል ብሔራዊ የእርሻ ደን መድረክ ለመመስረት የመግባባት ሰነድ በተፈረመበት ወቅት የመንግሥት ባለሥልጣኖች ተራሮችን በመቆፈር የተከናወነውን የማልማት ሥራን ተመልክተዋል። ከ40 በላይ የሚሆኑ ዕቁ ሰዎች በቦታው ተገኝተዋል። የኤምባሲዎች ተወካዮች፣ ኦክስፋምንና ፋርም አፍሪካን የመሳሰሉት የረዴት አገልግሎቶች፣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ተወካዮችም በቦታው መገኘታቸውን ዘጋርዲያን ጋዜጣ ድረገጽ ጠቅሷል።
በምስራቅ የትግራይ ቀጠና በሚገኘው አጽቢ ወንበርታ ወረዳ ሀየሎም ቀበሌ ላይ ያለ የገርገራ የውሃ አከፋፈል 1382 ሄክታር መሬትን ይሸፍናል። የኢትዮጵያ የእርሻና የተፈጥሮ ሀብት ሚኒስትር ዶክተር ኢያሱ አብርሃ በተገኘው ውጤት እጅግ ተመስጠው ይህን ቦታ አውቀዋለሁ፣ ባዶ የቀረ አካባቢ ነበር፣ እጅግ በጣም የሚያስገርም ነው ሲሉ በስሜት መናገራቸውን የጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ተራሮችን ቆፍሮ የማልማቱን ሐሳብ ያፈለቀው የአካባቢው ሕዝብ ነው። ከዚያም የአየርላንድ የረድኤት ድርጅት ሄዶ የማልማቱን ሥራ በማራመድ ስለረዳን ለአካባቢውና ለዓለም ተምሳሌት ሆነናል። አካባቢው እንዴት እንደተለወጠ በአይንህ የምታየው ነገር ነው። መሬቱ በአዲስ መልክ ታድሶ በመልማቱ ጉድጓድ ቆፍረን ውሃ ማግኘት እንችላለን። ከዝናብ የተጠራቀመ ሳይሆን ከከርሰ ምድር የሚወጣ ውሃ ነው። አሁን በቤቶቻችን ቴሌቪዥን አለን። መሬት ላይ ነበር የምንተኛው። አሁን ግን አልጋ ላይ እየተኛን ነው ሲሉ የአካባቢው አስተዳዳሪ ሀብቶም ወሮታ ማስረዳታቸውን ጋርዲያን ድረገጽ ጠቁሟል። በመልሶ ማልማቱ ጥረት ምክንያት 1700 ከሚሆኑት ወጣት ልጆቻችን 506 የሥራ ዕድል አግኝተዋል ሲሉ ጹር እየተባሉ የቀበሌ መሪ መናገራቸውን ድረገጹ ጠቁሟል።
ፎረም ፖሊሲ የተባለው ድረገጽ ደግሞ ባለፈው ሐምሌ ወር ኤርትራ ስለተካሄደው ጉባኤ ገልጾ የአፍሪካ ባህታዊ አገዛዝ የሚል መጠሪያ የተሰጠው በአንድ ፓርቲ የሚመራ አምባገነን መንግሥት እንደገና እየታደሰ ይመስላል ይላል። አስመራ ከተማ ውስጥ የምሁራን ጉባኤ ሲካሄድ በ15 ዓመታት ውስጥ የመጀመሪያው ነው ይላል ጽሑፉ። በአስከፊ ጭቆናው የሚታወቀው መንግሥት ባለባት አገር ከሴቶች መብት አንስቶ እስከ ውጪ ፖሊሲ ድረስ በሚሄዱ ርዕሶች ላይ አንጻራዊ በሆነ ነጻነት ለማካሄድ በመቻላቸው ምሁራኑ ተገርመዋል ሲል ፎረም ፖሊሲ ድረገጽ ጠቅሷል። ከኤርትራ ቀይ ባህር 70 ማይሎች ርቃ በምትገኘው የመን ላይ እየተካሄደ ያለው ጦርነት የኤርትራን ተፈላጊነት እያመላከተ ነው። የፋርስ ባሕረ ሰላጤ አገሮች በኤርትራ የባሕር ጠረፎች ወታደራዊ ሰፈር ለማግኘት ሲሉ ወደ ኤርትራ አሻግረው እያዩ መሆናቸውን ድረገጹ ገልጿል። ለምሳሌ የተባበሩት አረብ ኢሚሬቶች ካቻምና አንስቶ የአሰብ ወደብን እየተከራየችና እዛው ወታደራዊ ሰፈር እየገነባች መሆኗን፣ በሌላ በኩል ደግሞ 400 የሚሆኑ የኤርትራ ወታደሮች የመን ካለው በሳውዲ አረቢያ በሚመራው ጥምረት ስር የሆኑ 400 የኤርትራ ወታደሮች እየተዋጉ መሆናቸውን፣ ኤርትራ ላበረከተችው አገልግሎት ገንዘብና ነዳጅ ዘይት እንደምታገኝ ተገልጿል ሲል የፎሬን ፖሊሲ ድረገጽ ጠቅሷል።
በሌላ በኩል ደግሞ የፍልሰቱ ቀውስ የአውሮፓ ህብረት ከኤርትራ ጋር በአዲስ መልክ እንዲቀራረብ ምክንያት ሆኗል። ኤርትራ እንደ አውሮፓ አቆጣጠር ከ2014 እስከ 2016 ዓመተ ምህረት በነበረው ጊዜ ወቅት ከኤርትራ ወደ አውሮፓ የሚሰደዱ ሰዎች ቁጥር ከመላ አፍሪካ የበዛ ነበር። ስደተኞች ወደ አውሮፓ እንዳይጎርፉ ለማድረግ ሲል የአውሮፓ ህብረት 200 ሚሊዮን ዩሮ እርዳታ ለኤርትራ ለመስጠት ቃል ገብቷል። ሰዎችን በህገወጥ መንገድ የማሸጋገሩን ተግባር ለማቆም ሲባል የሀገሪቱ የፍርድ ስርዓትና የጸጥታ ኃይሎችን ለማሰልጠንም ቃል ገብቷል። ነፍስ ወከፍ የአውሮፓ ሀገሮችና የሰብአዊ መብት አገልግሎቶችም ከኤርትራ ጋር ግንኙነት ለማድረግ እየሞከሩ ናቸው። ጀርመን የቴክኒካዊ ረድኤት መርሃ ግብሯን ቀጥላለች። የብሪታንያ የዓለም አቀፍ ልማት ድርጅት አስመራ ላይ መስሪያ ቤት ለመክፈት አቅዷል። ወደ ኤርትራ የማይሄዱ የነበሩት የዩናይትድ ስቴትስ ባለሥልጣኖች ሀገሪቱን መጎብኘት ጀምረዋል ሲል ፎሬን ፖሊሲ የተባለው ድረገጽ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አዳነችን አመሰግናለሁ። አሁን የባለሙያ ትንታኔ በዩናይትድ ስቴትስ ነክ ወቅታዊ ርዕሶች ዙሪያ።
ተከልሶ በተሰናዳው የጉዞ እገዳ ፕሬዚዳንታዊ ማዘዣ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠው ውሳኔ
እሺ አሉ። ተከታዩ ይህ ትንታኔ ማለቴ ነው ያንተ ነው። እስቲ አስተዋውቀን።
አመሰግናለሁ አዲሱ። ሲያነጋግርና ሲያወዛግብ በቆየው ቀደም ብለን ጠቆም ለማድረግ እንደሞከር ነው ከስድስት የሚበዙት የእስልምና እምነት ተከታዮች ከሆኑባቸው ሀገሮች የሚመጡ ተጓዦች ላይ የጉዞ እግድ በሚጥለውና ተከልሶን በተሰናዳው ነገር ግን የተለያዩ የዩናይት ስቴትስ ግዛቶችና የፌዴራል ፍርድ ቤቶች ተፈጻሚነቱን ባገዱት ፕሬዚዳንታዊ ማዘዣ ላይ ባለፈው ሰኞ የዩናይት ስቴትስ ጠቅላይ ፍርድ ቤት የሰጠውን ውሳኔ ይዘትና አንድምታ ነው የሚመለከተው።
ቀደም ሲል ማስተዋውቀናል እና ለትንታኔው የህግ አዋቂ ጋብዛል እንግዳን አስተዋውቀንና ወደ ዝግጅቱ መስለጥ ይችላል።
አመሰግናለሁ አዲሱ። ብዙ ምንገፋ አይመስለኝም። ዝግጅቱ አየር ሰዓቱ አነስ ያለ ስለሆነ ሙያዊ ትንታኔውን የሚሰጡን እንግዳዬ የሚጌታቸው ይባላሉ። በካሊፎርኒያ ክፍለ ግዛት በሳኖዜ የአሜሪካ የህግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ነው የዩናይት ስቴትስ ጠቅላይ ፍርድ ቤት ፕሬዚዳንት ዶናልድ ትራምፕ የእስልምና እምነት ተከታዮች ከሚበዙባቸው 6 ሀገሮች የሚመጡ ወይም የሚጓዙ ወይም ከነኚህ ሀገሮች ጋር ግንኙነት ያላቸውን ግለሰቦች ጉዞ የሚያግድ ትዕዛዝን በሜሪላንድና በሃዋይ ግዛቶች ተግባራዊ እንዳይሆን ካገዱት በኋላ ጠቅላይ ፍርድ ቤቱ ባለፈው ሰኞ ብይን አሳልፏል። በአንድ በኩል ፕሬዚዳንቱ የፈለጉትን ሰጥቷቸዋል፣ በሌላ በኩል ደግሞ ነፍጓቸዋል የሚል ነውና እስኪ አጠቃላይ መንፈሱን ከመረዳት እንጀምር።
በጣም ጥሩ አድርገህ ነው የገለጽከው። የመጀመሪያውንም የአፈጻጸም ትዕዛዝ በጃንዋሪዎቹ አካባቢ ላይ ፕሬዚደንቱ አውጥተው ነበር። ከዛ እንደገና በዛ ላይ ያው የተነሳውን ነገር ሁላችንም በየአውሮፕላን ጣቢያዎች ውስጥ የነበረውን የተመሰቃቀለ ሁኔታ ለአፈጻጸም እንዴት ችግር እንደነበር የተለያዩ ሰዎች ብዙ ችግር እንደደረሰባቸው ለመግባትም ማን መግባት እንዳለበት ማን መግባት እንደሌለበት እንኳን እስከሚያዳግት ድረስ የተፈጠረውን ነገር ሁላችንም ቀምሰነዋል። ከዛ በኋላ እንደገና አሻሽለው ያቀረቡትንም ቅድም አንተ እንደተናገርከው በሜሪላንድ እና በሃዋይ የሚገኙት ይግባኝ ሰሚ ፍርድ ቤቶች የተለያየ አይነት እገዳ በማድረግ ጉዳዩን ተግባራዊ እንዳይሆን አድርገው ነበር። ከዛ መካከል በይግባኝ ላይ ወደ ናይን ሰርክት የመጣው አንደኛው ፈርጅ የያዘው ራሱ የተወሰነውን ከልክሎ የተወሰነውን ደግሞ ለምሳሌ አንዳንድ ሰዎች ወደዚህ ሀገር እንዲገቡ በጥብቅ አይነት ጥያቄዎችንም ቢሆን ማጣራት ማንነታቸውንም የማጣራት ሂደቱ እንዲቀጥል በማለት ራሱ የናይን ሰርክት የይግባኝ ሰሚ ፍርድ ቤት ያስተላለፈው ነገር ነበር። ለማንኛውም ከሃዋይም የተነሳውን ከሜሪላንድም የተነሳውን ማለትም በናይን ሰርኪትም በፎርስ ሰርኪትም ያለውን ነገር አንድ ላይ ጠቀለለ እና ጠቅላዩ ፍርድ ቤት ይህንን ጉዳይ እናደምጠዋለን፣ በዚህ ጉዳይ ላይ ውሳኔ እንወስናለን፣ በሚቀጥለው ጥቅምት ወር ላይ በሚችሎት ከተለያየ አቅጣጫ እናየዋለን ብሎ ያንን ጉዳይ ተቀበለው። ነገር ግን ይህንን እስከምናየውና በአጠቃላይ እስከምንወስን ድረስ በከፊል ማለትም ማንም ሰው አይግባ የሚለውን ነገር ማለትም የዶናልድ ትራምፕ አስተዳደር የሚፈልገውን ይህንን ውድቅ እናደርገዋለን። ከአሜሪካን አገር ጋራ የተወሰነ አይነት ወይንም የቤተሰባዊ ወይንም እንደገና ከተቋማት ጋራ ጥብቅ የሆነ ግንኙነት ባለው ሁኔታ ከነኚህ ከስድስት አገሮች ውስጥ የሚመጡ ሰዎች ወይንም አስቀድሞ ቪዛ ካላቸው ወይንም የሚመጡበት ምክንያት ካላቸው እነኚህ ሰዎች አሁንም እንዲመጡ ነገሩ ክፍት እንዲሆን እናዛለን። ነገር ግን ከአሜሪካን አገር ጋራ ምንም አይነት ግንኙነት የሌላቸው የቤተሰብም ሆነ የተቋምም ሆነ ዝም ብለው ወይንም ለቱሪዝም ወይንም በተለያየ አይነት ሁኔታ እዚህ ሀገር ለመምጣት የሚፈልጉ ከነኚህ ስድስት አገሮች የሆኑ ሰዎች ግን እነኚህ ሰዎች እንዲታገዱ፣ ይሄ በእነኚህ ሰዎች ላይ እገዳው እንዲጸና እንወስናለን። ይሄም እገዳ የሚጸናው ለ90 ቀን ነው። ያው የዶናልድ ትራምፕ ማስተዳደር የጠየቁት ለ90 ቀን ነው። እንደገና ደግሞ ለ120 ቀናትም ደግሞ የስደተኞች ወይንም ሬፊጂ የተባሉት በዛ ውስጥ የሚመደቡት ሰዎች እነኚህ ሰዎች ከዚህ ከሰኔ 26 2017 በኋላ አዳዲስ የሆኑ ከአሜሪካን ሀገር ጋር ግንኙነት የሌላቸው ከሆነ መግባት አይችሉም። ከአሜሪካን ሀገር ግንኙነት ግን ያላቸው ከሆነ እነኝን ሰዎች አይመለከትም የሚል ይሄኛውን በኩል ትንሽ እሺ ድል አድርጌያለሁ የሚል በአብዛኛው ደግሞ የሚያስችል አይነት ብይን አቅርቧል። ይህም እንግዲህ የሚሆነው እስከ ጥቅምት ወር ድረስ ነው።
መልካም። ይህ እንደገለጹት በሁለት ገጾች በሁለት ምዕራፎች የሚታይ ብይን ነው ጠቅላይ ፍርድ ቤቱ ያሳለፈው። አንዳንድ ነጥቦችን ፈታፈታ አድርገን ከመመልከታችን በፊት ይሄ በጠቅላይ ፍርድ ቤቱ ከአሜሪካ ጋር ግንኙነት ያላቸው የተሳሰረ ያላቸውን እስኪ እንመልከት። በተለይ በስደተኞች ጉዳይ ስናነሳ ካሉበት ሀገራቸው በተለያዩ ምክንያት ለመፍለስ የተገደዱ ሰዎች ናቸውና ምን አይነት ግንኙነት እንዲኖራቸው ነው የሚጠበቀው በእነኚህ 120 ቀናት እገዳ እንዳይጣልባቸው ወይንም ደግሞ ጉዟቸው እንዳይስተጓጎል ምን አይነት ግንኙነት ነው አለን ብለው መፍጠር ያለባቸው?
ጥሩ ጥያቄ ነው። እንግዲህ አንደኛ የምናወራቸው እነማን ናቸው፣ ይሄ ማንን ይመለከታል የሚለውን አስቀድመን እኔ ይሄ እገዳ የሚመለከተው ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከሶሪያና ከየመን ከነኚህ ሀገሮች የሚመጡ ሰዎችን ነው። ሁለተኛ ነገር በአብዛኛው እንግዲህ ለዚህ ላለፉት 20 አመታት ውስጥ እንዳየሁት ሰዎች ወደ አሜሪካን ሀገር በስደተኛ ደረጃ ሲመጡ affidavit of relationship ወይንም ለምሳሌ አሜሪካን ከማን ጋራ ተዛመዳል ለማን ከማን ይዛመዳል ወይንም ዘመድ ማን አለ የሚል የሚሞላ ቅጽ አለ። እንደገና ይሄ እንደዚህ አይነት ቅጽ ብቻ ደሞ ሳይሆን ስደተኞችን ወደ አሜሪካን ሀገር አምጥተው እንደገና የሚያሰማራቸው የሚያሰፍራቸው ድርጅቶች አሉ። እነኚህ ድርጅቶች ጋራና ከነኚህ ግለሰቦች ጋራ ማንኛውንም አይነት ግንኙነት ያለው ከሆነ ይሄ ህግ አይመለከተውም ይላል። እንግዲህ ይሄንን ስል አፈጻጸም ላይ ነው በአብዛኛው ነገሮች ችግርም የሚመጣው ወይንም እንትን የሚመጣው። አሁን ፍርድ ቤቱ ጠቅላይ ፍርድ ቤቱ እንደ ምሳሌ አድርጎ የጠቀሰው ሃዋይ ላይ የከሰሱት ሰው ወይንም በሃዋይ ላይ ተጠቀሱት ሃዋይ ላይ ተመሰረተ ጉዳይ ላይ ከሳሽ ሆነው የቀረቡት ሰው ይሄ እገዳ የባለቤቴን እናት ይመለከታል የባለቤቴ እናት እዚህ መጥተው እንዳይጠይቁኝ ይሆናል ብሎ በከሰሱት መሰረት ነው። እና ጠቅላይ ፍርድ ቤቱም እንዲህ አይነቱን የቤተሰብ ግንኙነት ያለው ሰው በግልጽ ከአሜሪካን ሀገር ጋራ ግንኙነት ስላለው እነኚህን አንመለከትም ብሎ እንደምሳሌ አድርጎ እንደውም ይሄንን ጉዳይ ጠቅሶታል።
መልካም እንግዲህ በተሰብ ዝምድና የሚመጡበት የሚያርፉበት ሰው ያላቸው ሰዎች ሌሎች መመዘኛዎችን ካሟሉ በስደት የሚመጡበት ሁኔታ ቀድሞውኑ ተቀባይነት ካገኘ ይሄ እገዳ አይከለክላቸውም እና ተቀባይነት ይኖረዋል መምጣት መጓዝ ይችላሉ ማለት ነው። የሚያስረዳሉ ታዲያ ቃለ ምልልሱ አልተቋጨም። ቀሪውን በመጪው ሳምንት እናቀርባለን። ሰዓታችን አልበቃም። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እስላማዊ መንግስት ነኝ ሲል ራሱን የሚጠራው ጽንፈኛ ቡድን አይሲስ ኢራቅ ከተማ ሞሱል ውስጥ የሚገኘውን ታሪካዊ የአልኑሪ መስጊድ አውድሟል። የጽንፈኛው ቡድን መሪ አቡበከር አልባግዳዲ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓመተ ምህረት ላይ አሸባሪው ቡድን ሞስልን ከተቆጣጠረ በኋላ እስላማዊ መንግስት የተባለውን ቡድን መቋቋም ያወጀው በዚያ መስጊድ ውስጥ እንደነበር ይታወሳል ይልና የታላቁ አልኑሪ መስጊድ መውደም አይሲስ ምን ያህል ችግር ውስጥ እንዳለና እንደተገለለ የሚያሳይ ተጨማሪ ማስረጃ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖሬት የተናገሩትን ጠቅሶ ርዕሰ አንቀጹ ሐተታውን ይቀጥላል። ይህን በሞሱል ሕዝብ ላይ የተፈጸመ ወንጀል አጠንክረን እናወግዛለን። አይሲስ ለኢራቅ ማንነት ለባህሏም ሆነ ለሃይማኖቷ ከበሬታም ሆነ ደንታ የሌለው መሆኑን ያረጋግጣል ሲሉም አክለዋል ቃል አቀባዩ። 800 ዓመታት ግድም ዕድሜ ያለው የአልኑሪ መስጊድ ለሞሱል ነዋሪዎች እምነትና አንድነት አይነተኛ መለያ ሆኖ ቆይቷል። አይሲስ ይህን በቦምብ ያጋየውን ታሪካዊ መስጊድ ወንጀለኛውን የፍጅት ዘመቻ ያስገድዶ መድፈርና ኋላ ቀሩን የባሪያ ፍንገላ ሥርዓት ማካሄድ ትክክለኛ መሆኑን በይፋ ለማሳመን ተጠቅሞበታል ብሏል ርዕሰ አንቀጹ። በመቀጠልም የመስጊዱና በውስጡ የነበሩ ጥንታዊ ቅርሶች መውደም ሞሱል በሚገኙ የኢራቅ ዜጎች ላይ ብቻ ሳይሆን ቅርሱን በሚጋራው በመላው ዓለም ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖሬት ተናግረዋል። በኅብረ ብሔር ጦሩ የሚታገዙት የኢራቅ መንግሥት የጸጥታ ኃይሎች በአንድ ወቅት አይሲስ ይቆጣጠረው ከነበረው ሰፊ ግዛት 70% አስለቅቀዋል። 2,700,000 ኢራቃውያንንም ከአይሲስ አረመኔያዊ አገዛዝ ነጻ አውጥተዋል። ዩናይትድ ስቴትስና ሸሪኮቿም በአይሲስ ላይ የተጀመረውን ዘመቻ በማፋፋም መሪዎቹን ከጦር ሜዳ በማስወገድና ለመዋጋት የሚረዳውን የሀብትና ሌላም ምንጭ በማድረቅ እየረዱ ናቸው ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል ዩናይትድ ስቴትስ ኢራቅ አይሲስን ከመላው ግዛቷ ለማስወጣትና ዳግም አለመመለሱን ለማረጋገጥ በምታደርገው ጥረት ማገዟን በቁርጠኝነት ትቀጥላለች። ዩናይትድ ስቴትስና ዓለም አቀፉ ጥምረት ከኢራቅ መንግሥትና ሕዝብ ጎን በመቆም የህዝቡ መጻይ ዕድል የሰላምና የብልጽግና እንዲሆን መርዳታቸውን ይቀጥላሉ ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን። አቀናባሪያችን ብርሃን ኃይሉ እንዲሁም ፋሲል ገበየሁ ናቸው። ከሌሎች ባልደረቦቻችን ጋር በመሆን እንሰናበታለን።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም።
ደህና ደሩ።